ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 27 2014 ዓመተ ምህረት ዝግጅታችን ጀመረ። እንደምን አመሻችሁ አድማጮቻችን። ዛሬ የማስተናግዳችሁ ሀብታሙ ስዩም ነኝ። ዛሬ ምሽት ከሚደመጡት ዘገባዎች መካከል ለገጠመን የቴክኒክ ችግር ይቅርታ እንጠይቃለን። ቀዳማዩ ተናጋሪ አሜሪካ በመስቀለኛ መንገድ ላይ እንደምትገኝ የተናገሩት ፕሬዚደንት ጆ ባይደን ነበሩ። ቀጥለው ሊሰሙ የነበሩት በቴክኒክ ምክንያት አልተሰሙም። ፕሬዚደንቱን በከፋፋይነት መልሶ የሚከሱት በተወካዮቹ ምክር ቤት የአናሳዎቹ ሪፐብሊካን እንደራሴዎች መሪ የሆኑት ኬቨን ማካርቲ ናቸው። ሙሉ ዘገባው ቆየት ብሎ ይደመጣል። ከዚህ በተጨማሪ ዳግም ባገረሸው የሰሜን ኢትዮጵያ ጦርነት ምክንያት በሺዎች የሚቆጠሩ የሰሜን ወሎ ነዋሪዎች መፈናቀላቸውን፣ የሸዋሮቢት ከተማ ከንቲባ ግድያን፣ ኢትዮጵያ መንግስት በህወሓት ተዋጊዎች ላይ ያቀረበው አዲስ ክስን የሚመለከቱ ዘገባዎችና ሌሎች በምሽቱ ተካተዋል። ዝግጅቶቻችን በዌብሳይታችን ላይና በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛል። የምሽቱ ስርጭታችን ዋና አዘጋጅ ቆንጅት ታዬ ስትሆን የድምፅና ምስል ምህንድስናውን የሚከውነው ደግሞ ኤልያስ አስማረ ነው። አበባየው ገበያው የማህበራዊ ገጽና ድረ ገጽ ቅንብሩን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የምስል ቅንብሩን ይከውናሉ። የምሽቱ ዝግጅታችን የሚጀምረው በዋና ዋና የዓለም ዜናዎች ነው። በመቀጠል ይሰማል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሞኑን እንደገና በተጀመረው የሰሜን ኢትዮጵያው ጦርነት ከቆቦና አካባቢው ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። በየቦታው ተበታትነው ያሉ ተፈናቃዮችን መርሳ ላይ በየትምህርት ቤቶቹ ያሰባሰበ መሆኑን ያስታወቀው አስተዳደሩ የአስቸኳይ ጊዜ እርዳታ ግን ማቅረብ እንዳልቻለ አመልክቷል። የአሜሪካ ድምጽ ያነጋገራቸው ተፈናቃዮችም በከፋ ችግር ውስጥ መሆናቸውን ተናግረዋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመድረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራው ክልል መንግስት በበኩሉ ዳግም ያገረሸው ጦርነት የተፈናቃዮቹን ቁጥር እንደገና እንደጨመረውና ሂደቱን ወደ ኋላ እንደመለሰው ጠቁሟል። የአፋር ክልልም እንደዚህ እንደገና በተቀሰቀሰው ጦርነት ከ200,000 በላይ ዜጎች እንደተፈናቀሉበት መግለጹ ይታወቃል። በሌላም በኩል ካለፈው ሳምንት ጀምሮ ተቋርጦ የነበረው የባንክ አገልግሎት ዛሬ በወልዲያ ከተማ መጀመሩን ነዋሪዎች ተናግረዋል። አድማጮች፣ ዝርዝሩ በምሽቱ የዜና ትንታኔ ይቀርባል። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ እና ከሳቸው ጋር የተያዙ ሌሎች አራት ሰዎች በፌዴራሉ መንግስት በሽብርተኝነት ለተፈረጀው ህወሓት የገንዘብ ድጋፍ በማድረግና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት ቀርበዋል። የፌዴራል ፖሊስ ሰዎቹ በተጠረጠሩበት ወንጀል ተጨማሪ መረጃዎችን ለማሰባሰብ 14 ቀን እንዲሰጠው ፍርድ ቤቱን ጠይቆ ተፈቅዶለታል። የአቶ ክብሮም ጠበቃ አቶ ወንደሰን በፍቃዱ በበኩላቸው የተጠረጠሩበት ወንጀል ከዚህ በፊት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት በዋስ እንዲለቀቁ የተወሰነበት ስለነበረ ከፍተኛው ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል።
የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ የሚገኙባቸው አምስት ተጠርጣሪዎች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት የቀረቡ ሲሆን በፖሊስ የተጠረጠሩበት ወንጀል ምንነትም ጠበቃው አቶ ወንደሰን በፍቃዱ እንዲህ ይገልጹታል።
በአብዛኛው ከህወሓት ጋር ሽብር ቡድን ጋር አባል በመሆን የሽብር ቡድኑን ከፍተኛ ተመልምለው ትንሳኤ መረዳጃ እድር በሚል ማህበር ፈጥረው በሱ የገንዘብ ማሰባሰብና ፋይናንስ ማድረግ እንዲሁም ግጭቶች ቀስቃሽ ሲሆን በማህበራዊ ሚዲያ ለቀዋል በሚል ነው የጠረጠራቸው። በዚህ ነው ተጠርጥረው የቀረቡት ዛሬ።
ተጠርጣሪዎቹ ጉዳያቸው በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት ጀመረው ባለፈው ሮብ ነሐሴ 25 ቀን 2014 ዓ.ም ተመረጠ ነበር። በእለቱ ጠበቆቻቸው ተጠርጣሪዎቹ ሐምሌ 5 ቀን 2014 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርበው በ2000 ዋስ እንዲወጡ ተወስኖ ስለነበረ እዚህ ሊቀርቡ አይገባም ብለው ተከራክረው እንደነበር አቶ ወንደሰን በፍቃዱ ለቪኦኤ ተናግረዋል። የፌደራል ከፍተኛ ፍርድ ቤት ግን በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የተከፈተው ፋይል ለዛሬ እንዲቀርብለት ትዕዛዝ ሰጥቶ ነበር። በዚህ መሰረትም የመጀመሪያው ፋይል በዛሬው ዕለት ለከፍተኛው ፍርድ ቤት ቀርቧል። ፍርድ ቤቱ ከፋይሉ ሰዎቹ የተጠረጠሩበትን የወንጀል አይነት ተመልክቷል። ፌደራል ፖሊስ በጉዳዩ ላይ ተጨማሪ መረጃ ለማሰባሰብ የጠየቀውንም የ14 ቀን የጊዜ ቀጠሮ ፈቅዷል።
ከችሎቱ እንደተረዳነው ፋይሉ ተመሳሳይ ነው። በእርግጥ የተጠረጠሩበት ግን የተጨመሩ ከዚህ ከማህበራዊ ሚዲያዎች ጋር በተያያዘ ግጭት ቀስቃሽ ነገሮችን አሰራጭቷል በሚል ተጨማሪ የወንጀል ጥርጣሬ ስለቀረበባቸው በዚህኛው እንዲያጣሩ ብለው የ14 ቀን ጊዜ ቀጠሮ ፈቅደዋል። ስለዚህ ለመስከረም 6 ብለው ቀጥረዋል ማለት ነው።
ጠበቃው አቶ ወንደሰን በፍቃዱ ግን የፌደራል ከፍተኛ ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል።
በዚህኛው በተመሳሳይ ጉዳይ ፍርድ ቤት ቀርበው የ2000 ብር ዋስ የተባሉ ስለሆኑ ድጋሚ ይቀርባሉ ብለን አልገመትንም። ሲቀርቡ ፍርድ ቤቱ ፋይሉን ዘግቶ ኢቭን የዋስትና ክርክር ሳያደርግ ፋይሉን ዘግቶ ያሰናብተናል ብለን ነበር የጠበቅነው።
አቶ ክብሮም በርሀ ሐምሌ 5 ቀን 2014 ዓ.ም ተመረጠ የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወደ አልታወቀ ቦታ መወሰዳቸውንና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በምዕራብ አፍጋኒስታን በሰው ብዛት በተጨናነቀ መስጊድ ውስጥ አንድ አጥፍቶ ጠፊ ዛሬ አርብ ባደረሰው የቦምብ አደጋ 18 አማኞች ሲገደሉ ቢያንስ 24 መቁሰላቸው ተነገረ። ከተገደሉት ውስጥ ለታሊባን ታማኝ መሆናቸው የተነገረው ሙጀቢር ራህማን አንሳሪ የተባሉት ከፍተኛ የሃይማኖት መሪ እንደሚገኙበት ተዘግቧል። የታሊባን ዋና ቃል አቀባይ ዛቢሁላህ ሙጃሂድ ድርጊቱን አውግዘው ተጠያቂዎቹ ወደ ፍርድ ይመጣሉ ብለዋል። ቃል አቀባዩ በትዊት መልእክታቸው የአገሪቱ ጀግና ና ተጽዕኖ ፈጣሪ መምህር ጭካኔና ፍርሃት በተሞላበት ሁኔታ ተገድለዋል ሲሉ በአንሳሪ ሞት የተሰማቸውን ሐዘን ገልጸዋል። አንሳሪ ላለፉት 2 ዓመታት በዩናይትድ ስቴትስ የተመራው የምዕራባውያን ኃይል በአፍጋኒስታን መሰማራቱን ሲቃወሙ መቆየታቸው ተመልክቷል። ስለ ጥቃቱ ኃላፊነቱን እስካሁን የወሰደ አልተገኘም። ይሁን እንጂ አይሲስ ኬ እየተባለ የሚጠራውና ራሱን በአፍጋኒስታን የእስላማዊ መንግስት ቅርንጫፍ አድርጎ የሚወስደው ቡድን ተጠያቂ ሊሆን እንደሚችል ተገምቷል። ቡድኑ በቅርቡ ወራት በአፍጋኒስታን በሚገኙ በርካታ መስጊዶችና የታሊባን ደጋፊ በሆኑ የሃይማኖት መሪዎች ላይ ጥቃት ሲያደርስ መቆየቱ ይታወሳል። ዲሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዝደንት ጆ ባይደን ትናንት ምሽት ባሰሙት ንግግራቸው አስታወቁ። አደገኛ ሲሉ ፕሬዝደንቱ ለጠሩት ሁኔታ የቀድሞ ፕሬዝደንት ዶናልድ ትራምፕ የሚደግፏቸውን ስጋት ደቅነዋል ያሏቸውን ሪፐብሊካን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዝደንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ የአናሳዎቹ ሪፐብሊካን እንደራሴዎች መሪ ኬቪን ማካርቲ ባይደንን በከፋፋይነት ከሰው ቀድመው ይቅርታ መጠየቅ አለባቸው ብለዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ምንም እንኳ በሩሲያና በዩክሬን ኃይሎች መካከል በተቋሙ አካባቢ ከባድ ውጊያ እየተካሄደ ቢሆንም የተባበሩት መንግስታት የኒውክለር ባለሙያዎች ቡድን ትናንት አሙስ የመጀመሪያውን የጥንቃቄና የደህንነት ጉብኝቱን በዛፖሪዣው ተቋም ማካሄዱን የእንግሊዝ መከላከያ ሚኒስቴር ዛሬ አርብ ባወጣው መግለጫ አመለከተ። በተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎች እየተፈተሸ በሚገኘውና በሩሲያ ቁጥጥር ስር ባለው ዛፖሪዣ የኒውክለር ኃይል ማመንጫ ተቋም አቅራቢያ የሚካሄደው ከባድ ውጊያ መቀጠል ጠሉንና ደቡብ ዩክሬን ውስጥ ተቋሙ አቅራቢያ በሚገኘው የኤነር ሆዳር ወረዳ የከባድ መሳሪያ ድብደባ መካሄዱም በመግለጫው ተገልጿል። ተቆጣጣሪ ባለሙያዎቹ በዛሬውም ዕለት ስራቸውን ይቀጥላሉ ብሏል መግለጫው። በሌላም በኩል ሩሲያ ከሌሎች አገሮች ጋር በመሆን ትናንት አሙስ የጀመረችው ቮስቶክ 22 የተሰኘው የስትራቴጂክ ጦር ልምምድ ትላልቅና የተወሳሰቡ ወታደራዊ ልምምዶችን ማከናወን አልቻለም ሲል የእንግሊዝ መከላከያ ሚኒስቴር መግለጫ አመልክቷል። እንደዚህ ያሉ ዝግጅቶች አስቀድመው ተጽፈው የተዘጋጁ ተነሳሽነትን የማይጋብዙ በዋናነት የሩሲያን መሪዎችና ዓለም አቀፉን ማህበረሰብ ለማስደሰት የታለሙ ናቸው ብሏል መግለጫው። ኢራቅ ውስጥ በሺአ ተቀናቃኝ ሚሊሻ ቡድኖች መካከል ትናንት አሙስ በተፈጸመ የበቀል ግጭት አራት ታጣቂዎች መገደላቸውን የኢራቅ ደህንነት ባለስልጣናት አስታወቁ። ደቡባዊ ኢራቅ ውስጥ ባዝራ ከተማ ውስጥ የተፈጸመው ጥቃት የተከሰተው አገሪቱን ወደ ጎዳና ላይ ጦርነት የከተታት የሰሞኑ የባግዳድ ግጭት ከተካሄደ ቀናት በኋላ መሆኑን ተነግሯል። ከፍተኛ ተጽዕኖ ባላቸው የሺአ እስልምና መሪ የሙክታዳ አልሳዳርና በኢራን በሚደገፉት ተቀናቃኛቸው አሳይብ አሃል አልሃቅ በሚመሩ ወታደራዊ ቡድኖች መካከል ትናንት ምሽቱን የተከሰቀሰውን ግጭትና ውከት ለመቆጣጠር የኢራቅ ጸጥታ ኃይሎች ወደ ባዝራ ከተማ መሰማራታቸው ተመልክቷል። ባግዳድ ውስጥ የመንግስት ዞን ተብሎ በተከለለው ክልል ውስጥ በአልሳዳር ታማኞችና በኢራቅ ደህንነት ኃይሎች በተነሳ ግጭት 30 ሰዎች ሲሞቱ 400 የሚሆኑት ደግሞ መቆሰላቸውን አሶሲየትድ ፕሬስ ዘግቧል። ባለፈው ማክሰኞ አልሳዳር ተከታዮቻቸው አካባቢውን ለቀው እንዲወጡ በማዘዛቸው ግጭቱ መቆሙን ዘገባው አመልክቷል። ግጭቶቹ በሙክታዳ አልሳዳርና ካለፈው ዓመት የምክር ቤት አባላት ምርጫ በኋላ በኢራን በሚደገፉ ተቀናቃኞች ቡድኖቻቸው መካከል የተፈጠረው አለመግባባት ውጤት መሆኑን ተመልክቷል። አልሳዳር ባለፈው ህዳር ምርጫ ከፍተኛ ቁጥር ያለውን የምክር ቤቱን መቀመጫ ቢያሸንፉም መንግስት ለመመስረት የሚያስችላቸውን ጥምረት መፍጠር አልቻሉም። በዚህ የተነሳ የእሳቸው ድርጅት አባላት ከአገሪቱ ምክር ቤት ራሳቸውን ያገለሉ ሲሆን ደጋፊዎቻቸው በባግዳድ የሚገኘውን የምክር ቤቱን ህንጻ በመውረር አጥቅተዋል። አልሳዳር ምክር ቤቱ እንዲፈርስና ከሚቀጥለው ምርጫ በፊት ሌላ ምርጫ ከወዲሁ እንዲደረግ ጠይቀዋል። ይሁን እንጂ ሁለቱም ፓርቲዎች ፓርላማው በሚበተንበት መንገድ አልተስማሙም። የኢራቅ ጠቅላይ ፍርድ ቤት የኢራቅ ምክር ቤትን መበተን ይቻል እንደሆነ ለመወሰን በሚቀጥለው ሳምንት ረቡዕ ቀጠሮ መያዙ ተመልክቷል። የታይዋን መከላከያ ሚኒስቴር የቻይናን ወታደራዊ እንቅስቃሴዎች የሚያሳዩ ተጨማሪ መረጃዎችን ለህዝብ ይፋ ማድረጉ መጀመሩ ተነገረ። ቻይና በነሐሴ ወር የታይዋንን የአየር ክልል የጣሱ 300 በረራዎች በማካሄድ እስከዛሬዎቹ ከፍተኛውን ቁጥር ማስመዝገቧን በታይዋን ለህዝብ ይፋ የተደረጉ መረጃዎች አመልክተዋል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክቷል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክቷል። ባለፈው ነሐሴ ወር ብቻ በታይዋን የአየር ክልል ውስጥ ገብተው የተገኙ 444 በረራዎችን መመዝገቡን አስታውቋል። የታይዋን የአየር ክልል ጥሰት የሚከታተለው ተቋም ይፋ ባደረገው መረጃ ይህ ባለፈው ጥቅምት ከተመዘገበው 196 በረራዎች ከጥፍ በላይ ሆኖ መገኘቱን አመልክቷል። የታይዋን የአየር ክልል በመጣስ እየጨመሩ የመጡ የቻይና በረራዎች ለታይዋን ስጋት መፍጠራቸው ተመልክቷል። ናሴ 1964 ዓ.ም በተካሄደው የሙኒክ ኦሎምፒክ ወቅት በተፈጸመ ጥቃት ለተገደሉ የእስራኤል አትሌቶች ቤተሰቦች 28 ሚሊዮን ዶላር ካሳ ለመክፈል ጀርመን መስማማቷን የአገር ውስጥ ሚኒስቴሯን ቃል አቀባይ ጠቅሶ ሮይተርስ ዛሬ ዘግቧል። በዛሬ ምንዛሪ ወደ 1 ቢሊዮን ተኩል የኢትዮጵያ ብር መሆኑ ነው። የእስራኤል ኦሎምፒክ ቡድን አባላት ደህንነቱ በሚገባ ካልተጠበቀ የአትሌቶች መንደር ናሴ 30 1964 ዓ.ም በፍልስጤማውያንና ብላክ ሰፕቴምበር ግሩፕ በሚባል ቡድን ነበር ታግተው ከተወሰዱም በኋላ ለማስለቀቅ በተደረገው ጥረት ውስጥ በተከፈተ የተኩስ ልውውጥ 11 እስራኤላውያን አትሌቶች፣ 5 ፍልስጤማውያን እንዲሁም 1 የጀርመን ፖሊስ መገደላቸው ተዘግቧል። የጀርመን መንግስት ቀደም ሲል እከፍላለሁ ያለውን ካሳ መጠን ያስከፋቸው የሟቾቹ ቤተሰቦች የፊታችን ሰኞ ሙኒክ ውስጥ ይደረጋል በተባለው 50ኛው የሙት ዓመት መታሰቢያ ስነ ስርዓት ላይ እንደማይገኙ ሰሞኑን አስታውቀው ነበር። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀና መሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 27 2014 ዓመተ ምህረት ዝግጅታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ደግሞ የፌስቡክ ተመልካቾቻችን አድማጮቻችንን በዌብሳይታችን amharic.voenews.com በፌስቡክ ላይቭ ደግሞ @voenews ላይም በቀጥታ ስርጭታችንን ማዳመጥ ትችላላችሁ። ኢንስታግራም እና ዩቲዩብ ላይም እንገኛለን። የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደምንሰማበት ምዕራፍ እንሸጋገር። ቅድሚያ የዕለቱን አበይ ዘገባ እናሰማችሁ። ዴሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዝዳንቷ ጆ ባይደን አስታውቀዋል። አደገኛ ሲሉ ፕሬዝዳንቱ ለጠሩት ሁኔታ የቀደመውን ፕሬዝዳንት ዶናልድ ትራምፕ የሚደግፋቸውን ስጋት ደቅኗል ያሏቸውን ሪፐብሊካኑን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዝዳንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ ያናሳዎቹ ሪፐብሊካን እንደራሴዎች ሜሪ ኬቨን ማከርቲ ባይደንን በከፋፋይነት ከሰው ቀድሞ ይቅርታ መጠየቅ አለባቸው ብለዋል። አኒታ ፓውል ከዋሽንግተን ዲሲ አጠናቀረችውን ዘገባ ኤደን ግረመው እንደሚከተለው ታሰማናለች።
ለነጭ ተጠያቂነቱን ደግሞ አንድ ሌላ አሜሪካዊ መዳፍ ላይ አኑረዋል።
There's no question that the Republican Party today is dominated driven
ዛሬ ሪፐብሊካን ፓርቲውን ዶናልድ ትራምፕና ማጋ ሪፐብሊካኖች እንደሚቆጣጠሩት እንደሚነዱትና እንደሚያስፈራሩት ምንም ጥያቄ የለውም። ይሄ ደግሞ ለዚህ ሀገር አደገኛ ነው።
ፕሬዝዳንቱ ትላንትና ባደረጉት ለ25 ደቂቃዎች በቆየ ንግግራቸው ውስጥ አንድ ቃል ከ25 ጊዜ ባላነሰ ድግግሞሽ አንስተዋል። ዴሞክራሲ ፕሬዝዳንቱ ቃሉን ከትራምፕ ጎን የቆሙ ሪፐብሊካን ተቀናቃኞቻቸውን መደብደቢያ ቆመጥ አድርገው ተጠቅመውበታል ይላል የባልደረባዬ ያሪታ ፓውል ዘገባ። እነዚያ ሪፐብሊካን ያለፈው የዛሬ 2 ዓመት የተደረገው ምርጫ ተሰርቋል የሚለውን የትራምፕን የሐሰት ክስ የሚያስተጋቡ ናቸው። እነዚያ የትራምፕ ደጋፊዎች ቁልፍ ናቸው በሚባሉ ግዛቶች ውስጥ ሰው ድምጽ ለመስጠት እንዳይወጣ የሚገፋፉ ናቸው በፕሬዝዳንቱ አባባል። ደግሞ ታህሳስ 28 2013 ዓ.ም ተመረጠ በተወካዮች ምክር ቤቱ ላይ የተፈጸመውን ሁከትና አመጽ የገፋፉ ያበረታቱ ናቸው። ባይደን ይህንኑ ቃል ብሩህ ላሉት መጪ ዘመን መግለጫነትም ተጠቅመውበታል። ያንን ዘመን የሚመራው ደግሞ የራሳቸው ዴሞክራቲክ ፓርቲ ነው። ለዚህ ደግሞ እማኙና ማስረገጫው በቅርቡ ያጸደቋቸው ህግጋት የስኬት ታሪክ ነው። ፕሬዝዳንት ጆ ባይደን
We can choose a better path forward to the future.
ለወደፊት ጉዟችን የተሻለውን ጎዳና መምረጥ እንችላለን። ያም ህልማችንንና ተስፋችንን ለመገንባት ድል የሚሰጠን ጎዳና ነው። እናም በዚህ ጎዳና ላይ ወደፊት በመራመድ ላይ እንገኛለን።
ከፕሬዝዳንቱ ቀደም ብለው የተናገሩት የተወካዮች ምክር ቤቱ ህዳጣን ሪፐብሊካን እንደራሴዎች መሪ ኬቨን ማከርቲ ባይደንን በከፋፋይነት ከሰዋቸዋል።
When the president speaks tonight at Independence Hall
ፕሬዝዳንቱ ዛሬ ነጻነት አዳራሽ ውስጥ ሲናገሩ ከአንደበታቸው ቀድመው ሊወጡ የሚገባቸው የመጀመሪያ መስመሮች በአስሮች ሚሊዮኖች የሚቆጠሩ አሜሪካውያንን ፋሽስቶች ሲሉ ስለመዝለፋቸው ይቅርታ መጠየቅ መሆን ይኖርባቸዋል።
ባይደን በዚህ ሳምንት ውስጥ ለሁለተኛ ጊዜ ወደ ፔንሲልቬኒያ መሄዳቸው ነው። ፔንሲልቬኒያ በመሰረቱ ዩናይትድ ስቴትስን ከመሰረቱት 13 የመጀመሪያ ግዛቶች አማካይ ላይ የምትገኝና የነጻነት አዋጅን ጨምሮ እጅግ የበዛ የሀገሪቱ ቁልፍ ሰነዶች የተፈረሙባት በመሆኑ ዘ ኪስቶን ስቴት እየተባለች ትጠራለች። እምብርት ውል ቁጨት እንደማለት ለድፍን ዩናይትድ ስቴትስ የፊታችን ጥቅምት 28 2015 ዓ.ም በሚካሄደው የአማካኝ ዘመን እየተባለ በሚጠራው ቁልፍ ምርጫም ላይ የዴሞክራቶችና የትራምፕ ሪፐብሊካን የጋለች የፍልሚያ መድረክ ናት። የዋይት ሃውስ የፕሬስ ኃላፊ ሚኒስትር ኬሪን ጃምፒየር ከፕሬዝዳንቱ ቀደም ብለው መግለጫ ሲሰጡ የትላንቱናው ንግግራቸው ከመደበኛው በላይ መሆኑን ተናግረው ነበር።
It's about the fundamental struggle around the globe between
ባለm ዙሪያ ባምባገነንነትና በዲሞክራሲ መካከለ የሚካሄደውን መሰረታዊ ትግል ሀገራችን ወደፊት ትራመድ ዘንድ ዲሞክራሲ ወሳኝ መሆኑን የሚያሳስብ ንግግር ነው።
የፕሬዝዳንቱ የትላንቱናው ንግግር መሰረታ ሐሳቦች ከሰሞኑ የህግጋት ድሎቻቸውና ቅድሚያዎቻቸው ጋር የማይደራረቡ ስለመሆኑና አለመሆናቸው ጥያቄ የሚያነሱ ተንታኞች አሉ። ዊሊያም ሃውል በዩኒቨርሲቲ ኦፍ ቺካጎ የፖለቲካ ፕሮፌሰር ናቸው።
We're beginning to see what issues the Democrats see as
ዴሞክራቶች ይጠቅሙናል ብለው የሚያያቸውን ጉዳዮች ማየት ጀምረዋል። አንደኛው የመሳሪያ ጉዳይ ሲሆን ሌላው ደግሞ የዴሞክራሲ ጉዳይ ነው። ታዲያ ሳቸው በሁለቱም ጉዳዮች በመክር ቤቱ በኩል ብዙም የሰሩት ነገር የለም። በንግግራቸው በብዛት ያተኮሩት ደግሞ በእነዚህ ጉዳዮች ላይ ነው። ትኩረታቸው ግን አሁን ፖሊሲዎች ማውጣት ላይ ሳይሆን የምክር ቤቱን አደረጃጀት ማስተካከል ላይ ያነጣጠረ ነው።
የፕሬዝዳንቱን ንግግሮች የሚያጠኑ የታሪክ ባለሙያዎች እንደሚሉት ደግሞ የምርጫው ጊዜ እየቀረበ በመጣመጠን የባይደን አነጋገርና ቃና በግልጽ በሚስተዋል ሁኔታ እየተለወጠ ነው። ጀርሚ ሱሪ በቴክሳስ ኦስትን የታሪክ ፕሮፌሰር ናቸው።
I believe the sharper rhetoric from the president and other Democrats is working.
ፕሬዝዳንቱና ከሌሎችም ዲሞክራቶች የሚወጡ የሰሉ ንግግሮች እየሰሩ ነው ብዬ አምናለሁ። ብዙዎቹ ትራምፕን ያልመረጡ ነጻ ድምጽ ሰጪዎች በተለይ ሴቶች ቴክሳስና ካንሳስን በመሳሰሉ ወጋጥባቂ ግዛቶች ውስጥ ሳይቀር በሪፐብሊካን አደናቃፊነት ተሰላይተዋል። ደግሞም የቀድሞው ፕሬዝዳንት ህግን የመርገጥ ዜናም አሰልችቷቸዋል። ትራምፕ ዜና ላይ ባሉ መጠን ለዲሞክራቶች መልካም ነው።
በትላንትናው የፊላደልፊያ ንግግራቸው ላይ ፕሬዝዳንቱ ምረጡ የሚለው ቃል የጠሩት 8 ጊዜ ብቻ እንደሆነ ያስታወሰችው አኒታ ፓውል እርሳቸው አሜሪካንን የሚያዩበት መንገድ ግን በአግባቡ ስለውበታል ብላለች።
We are the United States of America. The
United States of America. United States of America. እግዚአብሔር ሀገራችንን ይባርክ። ዲሞክራሲያችንን የሚጠብቁትንም ይባርክ። ሁላችሁንም ይባርክ። ዲሞክራሲ።
አሜሪካውያን ማንን እንደሚያነሱ ማንን እንደሚጥሉም ለማወቅ እንግዲህ ጊዜው ሩቅ አይደለም። የሁለት ወር እድሜ ብቻ ነው ቀሪው።
የአሜሪካ ድምጽ ነው በማዳመጥ ላይ ያላችሁት። ቀደም ብላችሁ ሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። በመቀጠል ወደ አዲስ አበባ እናቀናለን። ህወሓት ለትግራይ ህዝብ የሚያቀርበውን የሰብአዊ እርዳታ ለታጣቂዎቹ እየተጠቀመ ነው ሲል የኢትዮጵያ መንግስት በድጋሚ ከሷል። የፌደራል መከላከያ ሰራዊት በአሁኑ ጦርነት በህወሓት ምሽግ ውስጥ የተገኛለውን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ ላይ አጋርቷል። ይህን በማስመልከት በአሜሪካ ድምጽ ጥያቄ ቀረበለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስተያ በትዊተር ገጻቸው ያስተላለፉትን መልእክት ተጠቁሟል። ተጨማሪ አስተያየት እንደሌለውም አመልክቷል። ከዋት ከኢትዮጵያ መንግስት ለቀረበበት ውንጀላ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረበበትን መሰል ውንጀላ ማስተባበሉ ይታወሳል። ይህንንና እንደ አዲስ ያገረሸውን ኢትዮጵያ ውስጥ ውጥረት የተመለከቱ ወቅታዊ ጉዳዮችን ኬኔዲ አባተ በቀጣይ ዘገባዎቹ ይቃኛል።
የመንግስት ኮሙኒኬሽን አገልግሎት ትናንት ነሐሴ 26 ባወጣው መግለጫ ህወሓት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። ህወሓትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለው የመንግስት ኮሙኒኬሽን ለዚህም ምክንያት ብሎ ካስጠመጣቸው ነጥቦች መካከል የእርዳታ አቅርቦት ጉዳይ ይገኛል። ህወሓት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ በተቃራኒው እርዳታው ለጦርነት እንዲውል እያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል መግለጫው። የፌደራል መከላከያ ሰራዊት ደግሞ በአሁኑ ጦርነት የተሰበረ ባለው የህወሓት ምሽግ ውስጥ የተገኘ ያለውንና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ አጋርቷል። መንግስት በህወሓት ላይ ያቀረበውን እነዚህን ክሶች በተመለከተ በአሜሪካ ድምጽ ጥያቄ የቀረበለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስቲያ በትዊተር ገጻቸው ያስተላለፉትን መልእክት ተጠቁሞ ተጨማሪ ምላሽ እንደሌለው አመልክቷል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወር በትዊተር አድራሻቸው ባሰፈሩት ጽሑፍ በኢትዮጵያ አፋር፣ አማራና ትግራይ ክልሎች የሰብአዊ እርዳታ ሰራተኞች እስር፣ የነዳጅ ዘረፋና የተሽከርካሪ ቅሚያን ጨምሮ ተቀባይነት የሌለው ጣልቃ ገብነት እየተፈጸመባቸው ነው ነበር ያሉት። ሰብአዊ እርዳታ ለተቸገሩት ይደርስ ዘንድ ሁሉም ወገኖች የሰብአዊ ተግባራትን እንዲያከብሩም ጥሪ አቀረበዋል። ለትግራይ ህዝብ የሚቀርበውን የእርዳታ ምግብ ለታጣቂዎቹ ይጠቀማል በሚል በኢትዮጵያ መንግስትና በመከላከያ ሰራዊት ለቀረቡበት ውንጀላዎች ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህወሓት ከዚህ ቀደም የቀረቡበትን መሰል ውንጀላዎች ማስተባበሉ ይታወሳል። የኢትዮጵያ መንግስትና ህወሓት ወደ ትግራይ ክልል የሰብአዊ እርዳታ አቅርቦት እንዳይደርስ ምክንያት ሆኗል በሚልም በተደጋጋሚ እርስ በርስ ሲወነጃጀሉ ይደመጣሉ። ያም ሆነ ይህ ናሲ 28 ዳግም የተከሰከሰውና በአሁን ወቅት ተባብሶ የቀጠለው ግጭት በሰብአዊ እርዳታ አቅርቦት ዙሪያ የሚስተዋሉ ችግሮችን ይበልጥ ማወሳሰቡ በመገለጽ ላይ ነው። የሰሜን ኢትዮጵያው ግጭት በትግራይ በአማራና በአፋር የሚኖሩ 13 ሚሊዮን ሰዎች ሰብአዊ እርዳታ ጠባቂ እንዲሆኑ በማድረግ ይህም በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ እንዲሆን አስተዋጽኦ አድርጓል ያለችው ብሪታንያ ሁለቱም ወገኖች ግጭቱን በማቆም ወደ ፖለቲካዊ ድርድር እንዲያመሩም ጠይቃለች። ለዚህም የአገሪቱ የአፍሪካ ቀንድ ሚኒስትር ቪኪ ፎርድ ትናንት ባወጡት መግለጫ የትግራይ ኃይሎች በአማራ ክልል የሚያደርጉትን ውጊያ በአስቸኳይ አቁመው ወደ ትግራይ ይመለሱ ያሉ ሲሆን የኤርትራ ኃይሎችም ትግራይን ለቀው ይውጡ ብለዋል። የኢትዮጵያ መንግስት ደግሞ በአስቸኳይ በትግራይ መሰረታዊ አገልግሎቶችን እንዲያስጀምርም ነው ሚኒስትሩ አይጠየቁት። ካለም የምግብ ፕሮግራም የተወሰደው ነዳጅ የሰብአዊ ድርጅቶችን ስራ የበለጠ ከባድ ያደርገዋል ያሉት ቪኪ ፎርድ ህወሓት ነዳጁን መልሶ ለሰብአዊ ስራ እንዲውል እንዲያደርግ ሲሉ ማሳስበዋል። ሌሎች በርካታ ዓለም አቀፍ ተቋማትም ህወሓት ዘርፎታል ያሉትን የዓለም ምግብ ፕሮግራም ነዳጅ እንዲመልስ መጠየቃቸው ይታወቃል። ይሁን እንጂ ህወሓት ከዚህ ቀደም በሰጠው ምላሽ ከድርጅቱ ምንም ነዳጅ እንዳልዘረፈ ይልቁንም ከፍተኛ መጠን ነዳጅ እንዳበደረው መግለጹ ይታወቃል። ይህ በእንዲህ እንዳለ ጦርነቱ ቆሞ የሰላም ጥረቶች እንዲቀጥሉ የሚቀርቡ ጥሪዎች የቀጠሉ ሲሆን የኢትዮጵያ የሃይማኖት ተቋማት ጉባኤም ትናንት በሰጠው መግለጫ የሰላም ቅድመ ሁኔታ ሰላም ብቻ መሆኑን በመጠቆም የጦርነቱ ተፋላሚ ወገኖች ጦርነቱን ያለ ቅድመ ሁኔታ በማቆም የሰላም ንግግሮች እንዲቀጥሉ ጠይቋል። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው።
ለሰላም ቅድመ ሁኔታው ሰላም ነው። ይህን ያለበት ጉባኤው ያለበት ምክንያት ደግሞ የራሱ የሆነ መነሻ አለው። ለምን በወቅቱ የሁሉ አምናው ካቻምናው ጦርነት ወደዚህ የለየለት ጦርነት ውስጥ ከመገባቱ በፊት የተደረጉ የሰላም ጥረቶች ተቀባይነት ቢያገኙ ኖሮ ወይንም ፕሪኮንዲሽን ባይቀመጥላቸው ኖሮ እነዛን ሁሉ የጠፉትን ሰብአዊም ኢኮኖሚያዊም ሞራላዊም አጠቃላይ ኪሳራና ሀገራዊ ኪሳራና አጠቃላይ ጉዳቱን መቀነስ በቻለ ነበረ የሚል ስለሆነ ነው። ለሰላም ቅድመ ሁኔታው ሰላም ብቻ ነው ያለው። ከዚያ አኳያ ጉባኤያችን መሆን ያለበትን ብሏቸው ያስቀመጣቸው አንደኛ መጀመሪያ የሰላም ጥሪ አሁንም ለሁለቱም ወገኖች ማለት ለፌዴራል መንግስትም ሆነ ትግራይ ለሚያስተዳድረው አካል አሁንም የሰላም ጥሪ ቀርቧል። ለሰላም ለማምጣት ከሆነ ድርድሩ የሚያስፈልገው በዛ ውስጥ በውይይት ውስጥ ዊን ዊን ሶሉሽን ማግኘት ይቻላል፣ ማሸናፊ መሆን ይችላል። ነገር ግን ቅድመ ሁኔታዎች የሚቀመጡ ከሆነ እስካሁን ለነበረው ምንትን አልጠቀመንም፣ አሁንም መፍትሄ ይሆናል ብለን አናስብም። ስለዚህ ለሰላም ቅድመ ሁኔታ ሰላም ብቻ ነው ብለን በመሬ ደረጃ ያነሳ ነው። ለዚህም ነው
ጉባኤው ከዚህ ቀደምም የሰላም ጥረቶችን ሲያደርግ መቆየቱን ያስታወሱት ጠቅላይ ጸሐፊው ለትግራይ የሃይማኖት አባቶች ያሉትን መልእክትም አስተላልፈዋል።
ትግራይ ክልል ላሉ የሃይማኖት አባቶች፣ እዛ ላሉት ባለስልጣናት የሚሆን እዛ ላሉት ተፋላሚ ኃይሎች ለሚሉ አካላት ጥሪውን በአባትነት ከፖለቲካም ከወገንተኝነትም ነጻ ሆኖ እንዲያቀርቡ ነው ጥሪ ያቀረብነው፣ ለነሱም ጭምር ነው። በእርግጥ የሰላም ጥሪ ያቀረቡ መሆኑን የትግራይ ሃይማኖት ተቋማት ጉባኤ አድምጠናል፣ ቢዘገይም አድምጠናል። ቢሆንም አሁንም እሱን አጠናክረው መሄዱ ተገቢነት አለው ብለን እናስባለን፣ እናምናለን። ያደረጉትም ነገር አድንቀናል። ከሃይማኖት አባቶች የሚጠበቀውም እሱ ነው። ወገንተኛ መሆን ሳይሆን ጥፋተኛውን ጥፋት አጥፍተሃል ነው፣ ትክክል እየሰራውን ደግሞ ያቀረበውን የሰላም ሀሳብና ጥሪ ማመስገን ተገቢነት አለው ብለን ስለምናስብ ነው።
ሊቀ ትጉሃን ቀሲስ ታጋይ አክለውም የጦርነቱ ተሳታፊዎች ለሰላም ቅድሚያ እንዲሰጡ አሳስበው ነገር ግን በጦርነት ውስጥ ማድረግ አለባቸው ያሉትን ጥንቃቄ ማብራርተዋል።
አሁንም ሰላም ሊቀድም ይገባል፣ ንግግር ሊቀድም ይገባል። ሁለተኛው ይሄ ጦርነት እንኳን የተካሄደም በተለይ ዓለም አቀፍ ኮንቬንሽን የጦርነት ሕግ በሚጣረስ መልኩ እድሜያቸው ለጦርነት ያልደረሱ ጨቅላ ህጻናት ጥይት መሳሪያ ብረት አንግበው መታየታቸው ጉባኤውን አሳዝኖታል። ይህን የሚወገዝ መሆኑን ገልጿል፣ በመግለጫ ውስጥ አትቷል። ቤተ እምነቶችን፣ ሲቪሊያንን ጥበቃ ከለላ ከዚህ በፊት የገጠመን ችግር ስላለ በባለፈው ጦርነት ቤተ እምነቶች የጥቃት ሰለባ መሆናቸውን የጦር መሳሪያ መሸሸጊያ መሆናቸውን ጠቅሶ ይሄ መደገም እንደሌለበት በአጽንኦት ገልጿል። ንጹሐን ዜጎች ምንም ከጉዳዩ ጋር ግንኙነት የሌላቸው አካላት ዓለም አቀፍ ህጉ በወንጀለኛ ህግ መሰረት ይህንን ለሚያደርጉ አካላት ሊጠየቁ ይገባል የሚል አቋም አለው። ሶስተኛው የጦርነት ቅስቀሳውን ምክንያት በማድረግ ይህንን እያራገቡ የሀገሩን ሰላም የሀገሩን ጦርነት እንዲፋፋም የሚያደርጉ ዓለም አቀፍ ተቋማትም እናም ሌሎች በሀገር ውስጥ ያሉትም በሶሻል ሚዲያ በተለያዩ ማህበራዊ ድረገጽ ጦርነትን ከማባባስ ሽብርን ከማድረግ እዚህ ደርሷል እንደዚህ ሆኗል እንደዚህ ሆኗል እያሉ ህዝብን የሚያፈናቅሉ በጣም ሊቆጠብ ይገባል።
ዳግም የተቀሰቀሰው ጦርነት ከተጀመረ ዛሬ 10ኛ ቀኑን ያስቆጠረ ሲሆን በተለያዩ አካላት የሚቀርቡ የሰላም ጥሪዎች ተቀባይነት ሳያገኙ ጦርነቱ እየተባባሰ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተና መሰግናለን። ቀጣዩም ዘገባ ኢትዮጵያ ውስጥ ካለው አዲስ ውጥረት ጋር የተገናኘ ነው። ሰሞኑን እንደገና ባገረሸው የሰሜን ኢትዮጵያ ጦርነት ከቆቦ አካባቢ ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመደረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራ ክልል መንግስት በበኩሉ ያገረሸው ጦርነት ተፈናቃዮችን ቁጥር እንደገና እንደጨመረውና ሂደቱንም ወደ ኋላ እንደመለሰው ጠቁሟል። አስቴር ምስጋናው ተከታዩን ዘገባ ልካለች።
የህወሓት ታጣቂዎች ባለፈው ቅዳሜ የጎብየን ቀበሌ ሲቆጣጠሩ ነበር። ወይዘሮ ካባ በላይ ከ13 ዓመት ወንድ ልጇ ጋር በመሆን በእግር ጉዞ ስደት የጀመረችው ከ6 ቀናት የእግር ጉዞ በኋላ ትናንት ኮምቦልቻ ከተማ እንደገባች ትናገራለች። በስደት ህይወቷን ብታተርፍም ሁኔታዎች ግን አስቸጋሪ እንደሆኑባት ትናገራለች።
ያው እየተቆራረጥኩኝ ያው በእግሬ እስከ ኮምቦልቻ ገብቻለሁ። አሁን ኮምቦልቻ ነው ያለሁት። ያው ቀን ዝም ብዬ እንዳገኘውላለሁ ናታለኝ በእግዚአብሔር ይምላልህ ያለ ሰው ያው ያሳድረኛል ማለት ነው።
የምታውቁ ሰው እ
የለኝም የሚያውቀው ሰው የለኝም። እዚህ አብዛኛውን ወደ ኮምቦልቻ ዘመድ ወይም ጓደኛ ምናምን የለኝም። ዝም ብሎ ጎዳና ላይ ማለት ነው። አሁንም ራሱ ዝም ብዬ የሆነ ኳስ ሜዳ አለ እዛ ልጄ ልይ ምናምን ሲለኝ ዝም ብዬ አሁን ኳስ ሜዳ ወይ ኮምቦልቻ ኳስ የሚጫወቱ ልይ ብዬ ነው። ግን አሁንም ጓዳና ላይ ነው ያለው ዝም ብዬ ሜዳ ላይ ማለት ነው።
ወይዘሮ ካባ ከሷ በኋላ በስደት ከመጡ ሰዎች ባገኘችው መረጃ ወደ አካባቢው የገቡት የህወሓት ታጣቂዎች የሰብአዊ መብት ጥሰቶችን መፈጸማቸውንና ንብረቷን መዝረፋቸውን አስረድታለች።
እዛ ብራዘር ወንድም ያለ በአንድ ልጁ ማለት ነው፣ ሶስት ልጅ አለ ወልዶ ማለት ነው። እና አልወጣም ብሎ እዛ ተቀምጦ ነበርና በአንድ ልጁ ደንቅለው ልጅህን እንገልብሃለን ብር ካላመጣህ ምናምን ብለው ያው ከልጁ ላይ ይደቅ ነው ዛቻ ሲዝቱ፣ ያው ወንድሜን ትንሽ ገንዘብ በመኖሩ ያንን ገንዘብ አውጥቶ በመስጠት ያው የልጁን ህይወት ታድጓል። ያው ንብረቶች ሁሉ ተዘርፈዋል። ዘግናኝ ሁኔታ ሻይ ቤት ሰራ ነበር፣ ያንን ድረስ አውድመውታል። ተገለዋል፣ ተደፍረዋል። በቃ ዘግናኝ በሆነ ሰዎች፣ በቃ አረመኔዎች ማለት ነው።
ህወሓት ቀደም ሲል ለተሰነዘሩበት ተመሳሳይ ውንጀላዎች በሰጣቸው ምላሾች ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። ጦርነቱ ከአማራ ክልል ህዝብ ጋር እንዳልሆነ በመግለጽም ነው የህወሓት መሪዎች መሰል ውንጀላዎችን እያስተባበሉ የሚገኙት። በተለይ በቆቦ አካባቢ የህወሓት ታጣቂዎች በሰላማዊ ሰዎች ላይ ፈጸሟቸው የተባሉ ግድያዎችን በተመለከተ መረጃዎች እንደደረሱትና እንደሚያጣራ የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁም ይታወሳል። ከቆቦ ተፈናቅላ ወልዲያ ከተማ የምትገኘው የሁለት ልጆች እናት ቤቲ ማሞም እሷና መሰሎቿ በአስቸጋሪ ሁኔታ ውስጥ እንዳሉ ትናገራለች።
ከአቅም በላይ በሆነ ችግር በረንዳ ላይ ካርቶን አንጥፎ ነው በቃ ህዝቡ እየተኛ የብላ የሚበላው የሚጠጣው የሌለው በረንዳ ላይ አንጥፎ ነው የሚተኛው። አሁን ያየሁትን በቃ ህዝቡ ተደግሮ ቁጭ ብሎ ተኝቷል በረንዳ ላይ ካርቶን ይዞ ማለት
የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይማም በጦርነቱ ምክንያት ከራያና ቆቦ ከተማ ብቻ ወደ 150 ሺህ የሚጠጉ ተፈናቃዮችን መርሳ በሚገኙ ትምህርት ቤቶች እያሰፈሩ እንደሆነ ተናግረዋል። የዕለት ምግብ ግን እስካሁን ማቅረብ አለመቻላቸውን አክለው ገልጸዋል።
ግን ሰው በጣም ብዙ ነው የሚገርምሽ፣ እስከ 150 ሺህ ብለን ይለኛል። አሁን ያለው ሰው ግማሹ የተወሰነ 25% የሚሆነው ደሴ ነው ያለው፣ 40% የሚሆነው ወልዲያ ያለ፣ ቀሪው ደግሞ አሁን መርሳ አካባቢ ላይ ያስገባ ነው ወደ የትምህርት ቤቱ
ነው የለት ምግብሳ ያገኙ
አሁን የለም ማጀና ምንም ተጀመረ ሳልተረጋጋ አካባቢው ስቶራችን ነው ያለው የምናቀርበው ነገር የለንም ኦሬዲ ነው የገባ ነው ሰው ለራስ ራሱ የሚሰጣቸው ነገር የለንም አሁን ፍራሽ የለን ብርድ ልብስ የለ ማብሰያ የለ ምን የለ ምግብ ለለታው ከምሽት ጀምሮ የምንሰጣቸው ነገር የለንም
ከደሴ የሚመጡበት ትራንስፖርትስ
አሁን ይባሁን እየመጣሉ በግላቸው ነው እየመጡ ያሉት ግን ብዙዎቹ ትራንስፖርት መንጫተው አሁን ደው ወሉን እየጠየቀናቸው ነበር ግን እነሱም የሚያገኙበት እድል ያለ አይመስለኝም ትንሽ
ባለፈው መጋቢት ከተተገበረው የተኩስ አቁም በፊት በነበረው የሰሜን ኢትዮጵያ ጦርነት 1.4 ሚሊዮን ዜጎች ተፈናቅለው እንደነበር ያስታወሰው ደግሞ የአማራ ብሔራዊ ክልላዊ መንግስት ነው። ከነዛ ተፈናቃዮች ውስጥ አብዛኞቹ ወደ ቀያቸው መመለሳቸውና 250 ሺህ ብቻ በመጠለያዎች እንደሚገኙ የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ያሱ መስፍን ተናግረዋል። የምግብ ድጋፉን በተመለከተ ከፌደራል መንግስት ጋር እየተነጋገርን ነው። ከአንድ ግብረሰናይ ድርጅትም የተገኘ የምግብ ድጋፍ እየተጓጓዘ ነው ብለዋል።
በዞንነቱ ተፈናቅሎ የነበረ 1.4 ሚሊዮን ነበር። ከዚህ 1.4 ሚሊዮን ውስጥ 1.1 ሚሊዮን በላይ የሚሆነውን ተፈናቃይ በነበረው አንጻራዊ ሰላም ወደ ቀያው መልሰነው ነበር። ከዚያ ሆኖ ነው ድጋፉን የሚያገኝ ነበር። ከ250 ሺህ በላይ ተፈናቃይ ነበር በጦርነቱ ምክንያት የተፈናቀለ። የህወሓት ቤተኛ ቡድን የከፈተውን ወረራ መሰረት አድርጎ የተፈናቀሉትን ቁጥር አይጨምርም። የምግብ ክፍተት እንዳለ ያነሷቸው ጉዳዮች ትክክል ነው። ይህንን ችግር ለመፍታት ኮሚሽኑ ቻሬስ ከሚባል መንግስታዊ ያልሆነ ድርጅት የምግብ ክፍተቱን እንዲሞላ ባደረገው ጥረት ምግቡ አሁን እየተጓጓዘ ይገኛል። ስለዚህ በአጭር ቀን ውስጥ ችግራቸውን ሊፈታ የሚችል የምግብ ድጋፍ እንደሚቀርብላቸው ተስፋ እናደርጋለን።
ጦርነቱን መሰረት አድርጎ የሚፈናቀሉ ተፈናቃዮች ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል፣ ሀብት ንብረታቸውን አጥተው ነው የሚመጡት። ስለዚህ ይሄ ደግሞ የማህበረሰብ ቀውስ ይፈጥራል እና በክልሉ ዘንድ የሚፈጥረው ተጽዕኖ ከባድ ነው።
በተመሳሳይ የአፋር ክልል አደጋ ስጋትና ቀነሳ አመራር ኮሚሽነር ከሰሞኑ ጦርነት ጋር በተያያዘ ከ200,000 በላይ ሰዎች መፈናቀላቸውን መግለጹ ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት UN OCHA ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊናና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህ እንዲህ እንዳለ ከሳምንት በፊት በተጀመረው ጦርነት ምክንያት በስጋት አካባቢያቸውን ለቀው የነበሩ የወልዲያ ከተማ ነዋሪዎች በብዛት መመለሳቸውንና ተዘግተው የነበሩ ባንክን የመሳሰሉ አገልግሎት ሰጪ ተቋማትም መከፈታቸውን ነዋሪዎች ተናግረዋል። አቶ ያዳም ብርሃን ከነዚህ ነዋሪዎች አንዱ ናቸው።
ከተማችን አሁን ወደ ነባር እንቅስቃሴው ተመልሳለች። ባንኩ ዛሬ ሁሉም በሚባል ደረጃ ስራ ጀምረዋል። ወጥቶ የነበረው ተመልሷል። በአብዛኛው አሁን ወደ ነበረ የደጀነት ስራው ተመልሷል። ጦሩን እያገዘ ነው። በአጠቃላይ የከተማ ሁኔታ ሰላም የሚባል ነው።
አሁንም ሀሰተኛ መረጃዎች ማታ ማታ እየተሰራጩ እንደሆነና ከጥቂት ሰዎች በቀር አብዛኛው ነዋሪ ራሱን እያረጋጋ እንደሆነ አክለው ገልጸዋል። አቶ ያዳም
እነሱ ስራ ትልቁ ውጊያቸው በመረጃ ህዝቡንም ማሸበር ስለሆነ ማታ ማታ የሚለቀቅ ወሬ አለ። ያው ያን ያልተረዱ ሰዎች ይረበሻሉ። ግን አሁን ወጣቱም እየወጣ እያረጋጋቸው ነው። ከትላንት ጀምሮ መረበቱ ቁሟል።
በሌላ በኩል የፌዴራል መንግስቱና የትግራይ ክልልን እያስተዳደረ የሚገኘው ህወሓት በሁመራ በኩል ጦርነት መጀመሩን በመግለጽ እየተወነጃጀሉ መሆኑ ይታወቃል። አዲረመጥ ወይም ወፋርግፍ ተብሎ በሚጠራው ከተማ ነዋሪ የሆኑት አቶ ፍሬው አስማረ በርቀት ቢሆንም የከባድ መሳሪያ ተኩስ ድምጽ መስማታቸውን ተናግረዋል።
ተኩስ ይሰማል። በተለይ ማታ ቃል ካለው የአየር ኮንዲሽን አንጻር ማታ በሰፊ ይሰማል። ዛሬም ሲተኮስ አድሯል። የተኩስ ድምፅ ከጊዜ ወደ ጊዜ ያው እየራቀ እየራቀ በዚያው ዲስታንስ በራቀ ቁጥር እሱ እየራቀ እየራቀ የሚሄድበት ሁኔታ ነው ያለው።
ሁለቱ አካላት ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንደሚቀጥሉ ዓለም አቀፉ ማህበረሰብ አሁንም ተማጽኖ እያቀረበ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አ አስቴር ምስጋናው እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በሰሜን ሸዋ ዞን የሸዋሮቢት ከንቲባ ውብሸት አያሌው ግድያ እንደተፈጸመባቸው ተሰምቷል። ትናንት ስራ ቆይተው ምሽት ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ታጣቂዎች እንደተገደሉ የከተማው አስተዳደር መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ገልጿል። ይህን በተመለከተ መስፍን አራጌ ቀጣዩን ዘገባ ልኳል።
ከተማ አስተዳደሩን በአመራርነት ከሚያስተዳድሩ ወጣት አመራሮች መሃል አንዱ እንደሆኑ የሚነገርላቸው ከንቲባ ውብሸት ግድያው የተፈጸመባቸው ትናንት ከስራ ተመልሰው ወደ መኖሪያ ቤታቸው በመግባት ላይ ሳሉ መሆኑን የከተማ አስተዳደሩ ከንቲባ ጽህፈት ቤት ህዝብና ሚዲያ ግንኙነት ባለሙያ ኑሩ መሐመድ ለአሜሪካ ድምጽ አስታውቀዋል።
ትናንትና ነሐሴ 26 ማለት ነው 2 ሰዓት ጀምሮ እስከ 3 ሰዓት ባለው ጊዜ ውስጥ ነው የተፈጠረው። እኛም በጣም አዝነናል። አስደንጋጭ ሁኔታ ነው የተፈጸመው። ምንም ልንገምትበት እንዲሁም ደግሞ ልናስብበት በማንችል በታግባብ ነው ድርጊቱ የተፈጸመው። ተቀዳሚ ከንቲባ አቶ ውብሸት ወደ ቤታቸው ደከመኝ እንግዲህ ስራ ላይ ውለው ወደ ማታ ላይ ቅድም በገለጽኩልህ ሰዓት ላይ ሲገቡ ነው እንግዲህ ቤታቸው በራፋቸው ላይ ማናታቸው ያልታወቀ ግለሰቦች ናቸው ጥቃት ደርሶባቸው ቤታቸው ያለፈው።
በጥቃቱ ወቅት ከጎናቸው የነበሩት ባለቤታቸውም ጉዳት ደርሶባቸው ሕክምና መውሰዳቸውን አቶ ኑሩ ገልጸዋል።
ከዛ ውጪ ባለቤታቸው ቀኝ እጃቸው ላይ መጠነኛ ጉዳት ደርሶባቸው ሕክምና ወስደዋል። በአጠቃላይ ያለው ሁኔታ ይሄ ነው። በጣም አዝነናል። በጣም አስደንግጦናል። የመንግስት መዋቅር ብቻ ሳይሆን ጥቅል የሸዋሮቢት ህዝብ ወጣቱ ሁሉም ማህበረሰብ የያዘ ነው።
ከንቲባው በሸዋሮቢት ተወልደው ያደጉ መሆናቸው በአብዛኛው የከተማው ነዋሪ ዘንድ ተቀባይነት እንዲያገኙ አስችሏቸዋል ይላሉ አቶ ኑሮ። ከንቲባው የደህንነት ጠባቂ እንደሌላቸው የአሜሪካ ድምጽ የመረጃ ምንጮች የጠቆሙ ሲሆን የከተማ አስተዳደሩ በይፋ የማህበራዊ ገጽ ባወጣው መረጃም ከዚህ ቀደም በህዝባዊ ውይይት ላይ ከንቲባው የተናገሩትን አስደምጧል።
ለምሳሌ አሁን እኔ ቤት ላይ 6 ልዩ ኃይል እንዲመደብ ምር ከላይ ጭምር ታዞ ማለት ነው ፍቃድ ተሰጥቶኛል። 6 ልዩ በፍጹም አልፈልግም። እንግዲህ የምሰራው ነገር ህብረተሰብ የሚጎዳ የምሰራው ነገር የተለያየ ህዝብን የሚበድል ነገር ካለ እንግዲህ ህዝብ ይፈርዳል ማለት ነው። በአሁኑ ሰዓት ለምንሰራው ስራ ደግሞ ዋጋ ብንከፍል ችግር የለውም። የምንከፍለውን ዋጋ ግን በቃ ለሀገር የተከፈለ ዋጋ ተብሎ መያዝ አለበት።
ከአባታቸው የውሃ አያሌው ባዩና ከእናታቸው ብዙነሽ መርሻ ሮቢት ውስጥ የተወለዱት የ37 ዓመቱ ከንቲባ ባለትዳርና የአንድ ወንድ እንዲሁም የአንድ ሴት ልጅ አባት ነበሩ።
የከንቲባው የቀብር ስነ ስርዓት ዛሬ በሸዋ ሮቢት ደብረ ኃይል ቅዱስ ቴዎድሮስ ቤተክርስቲያን የተፈጸመ ሲሆን የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅን ጨምሮ የዞኑ አመራሮች ተገኝተዋል። ትናንት የሸዋ ሮቢት ከተማ አስተዳደር የጸጥታ ምክር ቤት የከተማዋን ሰላምና ደህንነት ለማረጋገጥና ከሰርጎ ገቦች ለመከላከል በሚል የባጃጅ እንቅስቃሴ ከምሽቱ 2 ሰዓት የሰው እንቅስቃሴ ደግሞ ከምሽቱ 5 ሰዓት በኋላ እየተገደበ መሆኑንና ከመንግስት አካላት ውጭ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችል ክልከላ ያወጣው ትናንት ነበር።
ስምና አመሰግናለን። ለመጽሔቱ የመጨረሻ ወደ ሆነው ዘገባ እንሻገር። የተባበሩት መንግስታት ድርጅት ተቆጣጣሪ ኮሚቴ ቤኒንና ዚምባብዌ በሀገራቸው በሚገኙ አነስተኛና ገለልተኛ ቡድኖች ላይ ጫና ያደርሳሉ ተብሎ ለቀረበባቸው ክስ ምላሽ እንዲሰጡ ጠይቋል። ኮሚቴው ግምገማ እያደረገባቸው በነበሩ 7 ሀገራት ላይ ያገኘውን ውጤትም ይፋ አድርጓል። የሊሳ ሽላይንን ዘገባ ኤደን ገረመው በመቀጠል ታሰማናለች።
የመንግስታቱ ድርጅት የዘር መድሎን የማስወገድ ኮሚቴ ቤኒን እንደ አውሮፓውያን አቆጣጠር በ2014 ዓ.ም ብሔራዊ ዘረኝነትን፣ የዘር መድሎን፣ የውጭ ሀገር ዜጎች ጥላቻንና አለመቻቻልን የሚቃወመውን ብሔራዊ ቅድ ካጸደቀችበት ጊዜ አንስቶ እስካሁን ድረስ በከፊል ብቻ መተግበሯ እንዳሳዘነው ገልጿል። በዋናነት የቆዳ ቀለም ምጣኔ ችግር ባለባቸው በአልቢኖች ላይ መድሎና የጥላቻ ንግግሮች አሁንም እየተበራከቱ ቢቆዩ ኮሚቴው እንደገለጸው በወንጀሎቹ ላይ በመደበኛ መንገድ ቅሬታ ያቀረቡ ሰዎች ግን ጥቂት ናቸው። የኮሚቴው አባል የሆኑት ፓንሲ ትላኩላ ይህ ሊሆን የቻለው የፍትህ ማሻሻያው ዙሪያ የግንዛቤ ማነስ፣ በፍትህ ስርዓቱ ላይ እምነት ማጣት ወይም በተጠቂዎች ላይ ሊደርስ የሚችል የበቀል እርምጃን በመፍራት ሊሆን እንደሚችል ገምቷል። አልቢኒዝም ያለባቸው ሰዎች በህብረተሰቡ ላይ በሚደርሰው መድሎ ከሁሉም የበለጠ ተጠቂዎች መሆናቸውን ትላኩላ ይናገራሉ።
In our interactive dialogue with Benin.
ከቤኒን ጋር ባደረግነው ተሳትፋዊ ውይይት ኮሚቴው በአልቢኒዝም የተያዙ ሰዎች ከጥንቆላና ከቆዳ ቀለም ጋር በተያያዙ እምነቶች ላይ በመመርኮዝ ከፍተኛ የአካል ጥቃት፣ መገለልና መድሎ እንደሚደርስባቸው የሚገልጹ ሪፖርቶችን ስጋትን አንስቷል።
ኮሚቴው በቤኒን አልቢኒዝም ያለባቸውን ሰዎች ከእንዲህ አይነቱ አደጋ ለመጠበቅና የትምህርት የጤናና የሥራ ዕድል ላይ እኩል ተጠቃሚ እንዲሆኑ ለማድረግ ቆራጥ እርምጃዎችን ሀገሪቱ እንድትወስድ አሳስቧል። ዚምባብዌን በተመለከተም ኮሚቴው የዘር መድሮን ለማስወገድ የወጣውን ስምምነት ተግባራዊ በማድረጉ ረገድ መንግስት በወሰዳቸው አዎንታዊ እርምጃዎች ደስተኛ መሆኑን አስታውቋል። ነገር ግን እንደ አውሮፓና ቆጣጥር በ1980ዎቹ በጉካራሁንዲ ግጭት የተፈጸመው ግፍ እስካሁን ድረስ በብሔር ብሔረሰቦችና ህዝቦች ላይ የግጭት መንስኤ ሆኖ መቀጠሉን በሚገልጹ ዘገባዎች መረበሹን ቱላኩላ ይናገራሉ። እንደ አውሮፓና ቆጣጥር በ1980ዎቹ በማታቤላንድና በሚድላንድስ ግዛቶች ከ20ሺ የሚጠጉ የሪድቤሌ ተናጋሪዎች በመንግስት ኃይሎች ተገድለዋል። ትላኩላ እጅግ ብዙ የጥቃቱ ሰለባዎች እስካሁን ድረስ በአሰቃቂ ሁኔታ ውስጥ ይገኛሉ ይላሉ። እነዚህ ሰዎች ለቅሶና ተስካርን የመሳሰሉ ስነ ስርዓቶች ላይ እንዳይሳተፉ በክልሉ ተወካዮች መከልከላቸው ኮሚቴውን አሳስቦታል ይላሉ።
It aids Zimbabwe to take measures to ensure that mourning and commemorative
Zimbabwe የሐዘንና የተስካር ስነ ስርዓቶች ያለ ገደብና ማስፈራራት ማከናወን እንዲችሉ ቆራጥ እርምጃዎችን እንድትወስድ አሳስቧል። የብሔራዊ ሰላምና እርቅ ኮሚሽን ከግጭት በኋላ ህዝባዊ ዕነትን የሚናገርበት መድረክ በማዘጋጀት ኃላፊነቱን እንዲወጣም ለክልሉ ፓርቲ ጥሪ አቅርቧል።
ኮሚቴው የቤተሰባተኝነትን በመሳሰሉ ኢመደበኛ በሆነ ዘርፍ ውስጥ የሚሰሩ ሰዎች ላይ እየደረሰ ያለውን አድሏዊ ድርጊትም ተችቷል። ከነዚህ ውስጥም አብዛኞቹ ጥቁር ሴቶች ሲሆኑ ዝቅተኛ ደሞዝና ሰብአዊነትን በሚያጎድፍ ሁኔታ ውስጥ እየሰሩ ያሉ መሆናቸውን ጠቁሟል። የተባበሩት መንግስታት ድርጅት ባለሙያዎች በዘር በመደብና በጾታ የሚደርሰውን መድሎ እንዲቆም ዚምባብዌ የሰራተኛ ህጎቿን እንድታሻሽል ጠይቀዋል።
ማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን ከመደበኞቹ የሞገድ መገናኛዎቻችን በተጨማሪ በዌብሳይታችን voanews.com ላይ እንገኛለን። በፌስቡክና በትዊተር voa አምሃሪክ ብላችሁም ተከተሉን፣ ተነጋገሩ። በኢንስታግራምና ዩቲዩብ ላይም እንገኛለን። አሁን በአዲስ አበባ አቆጣጠር ከምሽቱ 3:46:40 ላይ እንገኛለን። የትንታኔው መጽሔት በዚህ ተጠናቋል። ወደ ሁለተኛው ምዕራፍ ዝግጅቶች እንሸጋግራለን። የእንቅልፍ ህመም ወረርሽኝ በደቡብ ኢትዮጵያ በደቡብ ብሔር ብሔረሰብና ህዝቦች ክልል ጋሞ ዞን በእንግሊዝኛ ስሊፕ ሲክነስ በአማርኛ እንቅልፍ በሽታ ተቀስቅሶ 3 ሰዎችን ገድሏል ሲል የዞኑ ጤና መምሪያ ለአሜሪካ ድምጽ ገልጿል። የደቡብ ክልል ህብረተሰብ ጤና ኢንስቲትዩት በበኩሉ ወረርሽኙን ተቆጣጥረናል ሲል ለአሜሪካ ድምጽ ተናግሯል። ዮናታን ዘብዲዮስ ዝርዝሩን ይነግረናል።
ሁለት ቀበሌያት ውስጥ ከአንድ ወር በፊት አዲስ በሽታ መከሰቱን በላብራቶሪ ምርመራ አረጋግጠናል ሲሉ ተናግሯል። በበሽታው የተጠቁት በኦሞዝ ዳርቻና በማዘቢራው ፓርክ ዙሪያ የሚኖሩ ሰዎች መሆናቸውንም ገልጿል።
በእኛ ክልል ላይ በባለፈው ወቅት ላይ እንደተባለው በጋሞ ዞን አንድ ኬዝ አግኝተናል። ይሄን በምርመራ በላብራቶሪ ምርመራ የተረጋገጠ መሆኑን ለማንሳት ነው። የአፍሪካን ስሊፒንግ ሲክነስ እንደምታውቀው ዓለም ላይ ሰፋ ባለ መልኩ የነበረ አሁን እየጠፋ መጥቶ ሳብሳሃራን ካንትሪ ላይ በተለይ አፍሪካ ቀንድ አካባቢ ላይ ያለ በሽታ ነው። እንግዲህ ያው የበሽታ ቅኝት ስራችን ጠንከር መሆኑና በሽታው ላይ በተለይ በአካባቢው ያሉ ባለሙያዎች ባደረጉት ጥረት ህመምተኛ መለየት ተችሏልና በላብራቶሪ የተረጋገጠ በሽታ መሆኑን ለማንሳት ነው። በማህበረሰብ ደረጃ የተስፋፋ በሽታ አይደለም።
በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታረቀኝ መርዕድ በሽታው መከሰቱ የተረጋገጠው ከቁጫ አልፋ ወረዳ የወባ በሽታ ለመታከም ወደ ሰላም በር የመጀመሪያ ደረጃ ሆስፒታል ከሄዱ ታካሚዎች በተወሰደም የደም ምርመራ በማድረግ ነው ብሏል። በበሽታው 3 ሰዎች ስለሞታቸውም ተናግሯል።
ሰዎቹ ወደ ተለያየ ቦታ ሪፈር ሲደረጉ ነበር። ለምሳሌ ከቁጫ አልፋ ወደ ሰላም በር ሆስፒታል፣ ከሰላም በር ሆስፒታል አልፎ ወደ ወላይታ ሶዶ አካባቢ ሪፈር እየተደረጉ ህይወታቸውን ያለፉ ዜጎች መኖራቸው ነው። በአጠቃላይ ግን 3 ሰው ነው የሞተው። የሆነ ሆኖ ግን እስካሁን ድረስ ወደ 57 ሰዎችን ስክሪን ለማድረግ ማለት ቴስት ማድረግ ችለናል። እስካሁን ኔጌቲቭ ነው።
የበሽታው መንስኤ ጸጸፍላ የተሰኘ የቆላ ዝንብ ሲሆን ዝምባ ሰዎችና ኢንሳትን ስትነክስ በመታጋባት ሐዋስ እንደምትተላለፍ የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ማሙሽ አስረድቷል።
ያው በሽታው ምናልባት እንደ መጀመሪያ በተደረዘም ያለ ጊዜ የሚቆይ ነው። አንድ ሰው በዚህ በሽታ ከተያዘ በኋላ ከስድስት ወር እስከ አንድ ዓመት ድረስ ሊቆይ ይችላል ምልክቱን እያሳየ ማለት ነው። በተለይ የመጀመሪያው ስድስት ወር አካባቢ ላይ ወባ የሚመስል የትኩሳት የራስ ምታት ምልክት የሚኖረው ሆኖ በሂደት ደግሞ ቅድም አንተም እንዳነሳው ሰውነትን የማድከም በቀን የመተኛት በማታ የመንቃት አይነት ችግሮች አሉ።
በሽታው የሚተላለፍባቸው መንገዶችን ያብራሩት በጋሞ ዞን የጤና መምሪያ ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታረቀኝ ምልክቶችን ዘርዝሯል። ኃይለኛ ትኩሳት፣ ራስ ምታት፣ የመገጣጠሚያና የጡንቻ ህመም፣ የማሳከክ፣ በትክክል አለማሰብና የመረበሽ ስሜት፣ እንቅልፍ ማለት እንዲሁም የእጢዎች ማበጥ ዋና ዋናዎቹ ናቸው ነው ያሉት።
ልክ ወባ ስሜት ነው የሚያሳዩትና ስለዚህ ሰዎች ብዙ ጊዜ መጀመሪያ የሚጠረጥሩት ወባ ወይ ታይፎይድ ታይፈስ ምናምን ሊሆን ይችላል። ያልተለመደ በሽታ ከመሆኑ ጋር ሰው ቶሎ ትኩረት አይሰጠውም።
በቂ ሕክምና ካላገኙ ለሞት ያጋልጣል ከሚባለው ከዚህ በሽታ ሰዎች ራሳቸውን መከላከል የሚችሉበትን ዘዴዎች አቶ ታረቀኝ አብራርቷል።
የወንዙም ዳርቻ አንዱ አጋላጭ ሁኔታ ስለሆነ እዛ ሲሄዱ አለባበሳቸውን ማስተካከል ነው። ሙሉ ልብስ ከላይ ከጭንቅላታቸው ጀምሮ ሙሉ ልብስ እንዲለብሱ ይደረግ የተሻለ ነው። ከዛ ባለፈ እኛ ጋር በእርግጥ የለም እንደኝ የሚቀቡ ሬፕላንት አይነት የሚቀቡ እንትኖች አሉ፣ ቅባት አይነቶች አሉ የማትወደው ማለት ነው። ከዛ ባለፈ ስለ በባህሪ የሚደመጥ ያሉ ልብሶችን ስለሚጠጡ ከዘዝ ያሉ አታክቲቭ ያሉ ልብሶችን ለብሰው ሊንቀሳቀሱ በተቻለ መጠን ግን ወደዛ አካባቢ ፓርኩ ባለበት እና የወንዝ ዳርቻ አጠገብ ባሄዱ ይመከራል።
የቆላ ዝንብ ከሳራ በታች በሚገኙ 37 የአፍሪካ ሀገራት ተሰራጨ ሲሆን በዝንቦቹ አማካኝነት የሚተላለፉ በሽታዎች ከፍተኛ ማህበራዊና ኢኮኖሚያዊ ተጽዕኖ በማድረስ በግንባር ቀደምትነት ይጠቀሳሉ። በሽታውን የመከላከል ስራ በማከናወን ላይ መሆናቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ማሙሽን ተናግሯል።
ልክ እንደ ወባ ሁሉ እዛ አካባቢ ላይ ያሉ ሰዎች የሀጎበር የሚጠቀሙ ከሆነ ከዚህ በሽታም ሊከላከሉ ይችላሉ። ምክንያቱም ዝንባነች የምትነክሰው ሰውነትህን፣ ከዛ በኋላ ወደ ሰውነትህ የያዘችውን በሽታ ታስተላልፋለች ማለት ነው። ስለዚህ አካባቢውን በደንብ የመቃኘት ኬሚካል ከተገኘ ኬሚካሎችን የመርጨት ግንዛቤ የመስጠት ይሄ ምልክት ያለበት ሰው ካለ ደግሞ ወደ አቅራቢያ ሕክምና ሄዶ ተመርምሮ ራሱን እንዲጠብቅ የማድረግ ነው። ስለዚህ እንደ ክልል በሽታውን ለመቆጣጠር ችለናል። በአሁኑ ሰዓት አዲስ ኬዝ እጃችን ላይ የለም። ለዚህ በሽታ ደግሞ ለሕክምና የሚሆንም ግብዓት አሁን እጃችን ላይ ስለደረሰ በሽታው ከእጃችን ይወጣ አይደለም፣ ኦልሬዲ አሁን በቁጥጥር ስር ውለነዋል።
በኢትዮጵያ በሽታው ከ20 ዓመታት በፊት በጋምቤላ ክልል ተከስቶ እንደነበረም ተገልጧል። በአፍሪካ 31 የቆላ ዝንብ ዝርያዎች ያሉ ሲሆን በኢትዮጵያ 5 ዝርያዎች እንደሚገኙም ታውቋል። በአፍሪካ 60 ሚሊዮን የሚገመት ህዝብ ለዚህ በሽታ ተጋለጠ እንደሆነም የዓለም የጤና ድርጅት ሪፖርት አመላክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዝግጅታችን እንሻገር። የኢትዮጵያ ፊልሞችን ባንክሮ ሲከታተል ለቆየ ተስፋዬ ወንድማገኝ የሚለው ስም አዲስ አይሆንበትም። ተስፋዬ ስራይትን በመሰሉ ፊልሞች፣ ጥቁር ሰውን በመሰሉ የሙዚቃ ቪዲዮዎች ላይ ልዩ ጥበብን በሚጠይቁ የስነ ገጽ ሜካፕ እና የፊልም ገጽ መሰናዶ አርት ዳይሬክቲንግ አሻራውን የተወ ባለሙያ ነው። ከቅርብ ዓመታት ወዲህ ነዋሪነቱን በአሜሪካን ሀገር ያደረገው ተስፋዬ ከሰሞኑ ወጥ የስዕል ስራዎቹን ለእይታ አቅርቧል። ከአጋሮቹ ጋር በመሆን ከሰሞኑ ባሰናዱት የአሌክሳንድሪያ ከተማ የኢትዮጵያውያን የጥበብና ፊልም ፌስቲቫል ላይ አግኝተን የተወሰኑ ጥያቄዎችን አቅርበንለታል። የአሁኑ ስራዬ እንዴት እንደተሰናዳ ቀድሞ ይነግረናል። ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማህበረሰብ በጎ ፍቃድ ስራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት፣ ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት አስረዳለች?
ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተሪ የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው እና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ
ስዕል ላስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጣቸው እና በጣም ያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ስቶይ ዘንዶ ምናምን ነገር ነው ያየሁትና ሳወዳደረው እኔ መልአክ እየሰራሁ ነው ያደኩት፣ አበባ እየሰራሁ ነው ያደኩት እንቁጣጣሽ ምናምን ጊዜና አለቀስኩኝ። ምክንያቱም የኢትዮጵያ ህዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀመርኩ ቤተክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው ልጆች እንደመጫወታ በእጃቸው እንዲይዙት።
በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህጻናትና ወላጆች ዘንድ ስላገኙ ምላሽም ፍቱን ይህንን ነግረናለች።
ፊደል የሚለው ነው። ፊደል የኛ ፊደል እንግዲህ አንዱ ፊደል 7 አይነት ሳውንድ አለው አይደል? ቅጥያ አለው። ሶ እነዛ ቅጥያዎች የት ጋር ነው ያሉት የሚለውን ነገር ልጆች እንዲያቆልኝ ነው የፈለኩትና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራውላቸውና ቀለም ሰጥቻቸው ቀቡ። ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት። እና በጣም ውጤታማ ሲሆን ያው ስተፕ ድረስ ጨረስኩትና መጽሐፍ አደረኩት ማለት ነው። ወላጆችም ወደውታል፣ ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል። ግን አጋዥ የትምህርት መረጃ የትምህርት ማለት ቲቺንግ ኤድ እንለው ማለት ነው እንደሱ ያስፈልጋልና ለዛ ነው። በሱም ብቻ ላበቃሁ ሀሁ ፊደሎችን እጽፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዘኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹ እንዲያስጠና ያጠይቃሉ ማለት ነው።
ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ህጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች።
በብዙ እምነቶች በማንኛውም እምነት ቤተክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን እናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተክርስቲያን እና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን እንገኛለን።
ፍቱን፣ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል?
ይሄ የኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን። ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸጋኝነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ
አድማጮቻችንና ተመልካቾቻችን ቀደም ብሎ ለተፈጠረው ስህተት ይቅርታ እንጠይቃለን። የተመለከትናት ከስነ ጥበብ እና የቋንቋ መምህርት የሆነችው ፍቱን ጌታቸውን ነው። ቀደም ብለን ካስተዋወቅናችሁ ከፊልምና ስነ ጥበብ ባለሙያው ተስፋዬ ወንድማገኝ ጋር ያደረግነውን ቆይታ
በማህበራዊ ገጻችን ላይ እናስተዋውቃለን፣ እዛ ጋር እናቀርባለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና በምስል ምህንድስና ደግሞ እስካሁን ድረስ አብሮን የነበረው ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያ እንዲሆንላችሁ ተመኝተናል። ደህና ደሩ። Thank you.